ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 25 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ የካቲት 25 ቀን 457 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
ከፉካን ሲመጣ ጣላት ወዳጅ ይለያል በሚል ርዕስ ከዝግጅት ክፍላችን የቀረበው ሐተታ በቅድሚያ ይቀርባል። 125ኛው ዓመት የአድዋ ድል በዓል ኮሎኔሉና ግብረበላዎቹ እንደፈለጉት ሳይሆን የአዲስ አበባ ከተማ ህዝብ በደማቅ ሁኔታ ከምኒልክ አደባባይ እስከ አድዋ ድልድይ ሰልፍ በማድረግ አክብሮታል። አይሆንልሽም በሚል ርዕስ 125ኛውን የአድዋ ድል በዓል አከባበር አስመልክቶ የቀረበ ትችት እናሰማለን። ለመጨረሻም የውጭ ጣልቃ ገብነትን በሚመለከት ከዚህ ቀደም በፍኖተ ዴሞክራሲ ተላልፈው የነበሩ ሁለት አጥታዎችን በተከታታይ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በኢትዮጵያ በየጊዜው እየጨመረ የሚሄደው የሸቀጦች ዋጋ ግሽበት የዜጎችን የኑሮ ውድነት እያባባሰው ነው ተባለ። የዋጋ ግሽበት በተለይም በከተማዎች ነዋሪ የሆኑ ዜጎችን የዕለት ተዕለት ኑሮ በጣም ከባድ ያደረገው መሆኑን ብዙዎቹ እየገለጹም ይገኛሉ። ለዋጋ ግሽበቱ ምክንያቶች ናቸው ከሚባሉት ውስጥ የሸማቾቹ ፍላጎትና አቅርቦት አለመጣጣም፣ የሥራ አጥ ቁጥር በየጊዜው እየጨመረ መሄድና መበራከት፣ የህዝብ ቁጥር መጨመርና የማምረቻ ግብዓቶች ዋጋ መጨመር ጥቂቶቹ ናቸው። ከጥቂት ጊዜ ወዲህ የታየ ያለውን የዋጋ ግሽበት ያመጣው የነዳጅ ዋጋ መጨመር እንደሆነ ብዙዎች የሚናገሩ ሲሆን የነዳጅ ዋጋ እንዲጨምር የተደረገው ደግሞ የዓለም የነዳጅ ዋጋ በመጨመሩ ሳይሆን አገዛዙ ለነዳጅ ምርቶች ሲያደርግ የነበረው ድጋፍ በመቀነሱና ቅናሹን ሸማቾች እንዲከፍሉ በማድረጉ ነው ተብሏል። አገዛዙ ለዋጋ ጭማሪ ምክንያት የሆኑት ሆን ብለው ዋጋ የሚጨምሩና እንዲሁም ዕቃ በድብቅ የሚያከማቹ ነጋዴዎች ናቸው በማለት የንግድ ስራዎች ኮርፖሬሽኖችና የጅምላ መጋዘኖች ለማቋቋም እቅድ እንዳለው ገልጿል። ይህ ምን ያህል ውጤታማ ሊሆን እንደሚችል ወደፊት የሚታይም ይሆናል። ባለፈው ወር ለረጅም ዓመታት 14.4 ሆኖ የቆየው አማካይ ዋጋ ግሽበት ወደ 19.2 ከመቶ መግባቱና 15.2 የነበረው የምግብ ዋጋ ደግሞ ወደ 23.1 ከመቶ ማሻቀቡ ይታወቃል። በአዲስ አበባ ከ3 አመት በፊት የ40 በ60 ኮንዶሚኒየም የደረሳቸው በርካታ ሰዎች ቆልፍ እንዳልተረከቡ ለዜና ተቋሞች ተናግረዋል። ገለሰቦቹ ለዜና ተቋሞች በሰጡት መረጃ ቤቶቹን ላለመረከብ የተሰጣቸው ምክንያት ቤቶቹ የማጠናቀቂያ ስራ አላለቀላቸው የሚል ሲሆን የባንክ ክፍያ በመክፈል ላይ በመሆናቸው በኑሯቸው ላይ ከፍተኛ ጫና እየደረሰ መሆኑን ገልጸዋል። ውሉ የተዋዋሉት ከኢትዮጵያ ንግድ ባንክ ጋር በመሆኑና ባንኩ የሚያስከፍለው ወለድ ከ9.5 ወደ 10 በመግባቱ አሁን እየኖሩበት ለሚገኘው ቤት ኪራይ እየከፈሉ በተጨማሪ ባንኩን ዳ ለመክፈል አቅም ያጠራቸው የመጣ መሆኑንም ገልጸዋል። ቤቶቹ በእጣ ከደረሷቸው በኋላ መክፈል ያለባቸውን 25 ከመቶ ቅድሚያ ክፍያ በዚህ አመት ውስጥ ከፍለው ማጠናቀቃቸውንም አስረድተዋል። አገዛዙ ተደጋጋሚ አቤቱታ ቀርቦለት መፍትሄ ሳይሰጥ መቆየቱ ብዙዎችን ጥርጣሬ ውስጥ ከተቷቸዋል። ከዚህ በፊት አይን ባወጣ መንገድ ተረኞቹ ባለስልጣኖች በአዲስ አበባ ጣይ ኮንዶሚኒየም ቤቶችን እጣ ከወጣላቸው ዜጎች ላይ ዘርፈው ለራሳቸውም ሆነ ለሌላ ማስተላለፋቸው የሚታወቅ ሲሆን የነዚህም ዜጎች ቤቶች በተመሳሳይ መልክ ሳይዘረፉ እንዳልቀሩ ብዙዎቹ ይገምታሉ። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር በሰጡት መግለጫ በትግራይ በተደረገው ጦርነት የተሰለፉ አካላት የጦር ወንጀለኛ ሊያሰኝ የሚችል ከፍተኛ የሰብአዊ መብት ጥሰት ፈጽመዋል ካሉ በኋላ የተባበሩት መንግስታት እና ሌሎች ነጻና ገለልተኛ የሆኑ ክፍሎች ወደ ቦታው በመሄድ ምርመራ እንዲያካሂዱ አገዛዙን ሊፈቅድላቸው ጠይቀዋል። ኮሚሽነሩ ከትግራይ የሚወጡ ያልተቋረጡና ታማኝነት ያላቸው የሚሏቸው ሪፖርቶች ወንጀሎቹ በተለያዩ አይሎች መፈጸማቸውን ይገልጻሉ ካሉ በኋላ ወንጀሉን የፈጸሙት አይሎችም የኢትዮጵያ ጦር አባላት፣ የሻቢያ ጦር፣ የአማራ ልዩ ኃይልና ሚሊሻ እንዲሁም የትግራይ ልዩ ኃይል ተብሎ የሚጠራው የውያኔ ቡድን ሰራዊት ናቸው ብለዋል። ተፈጽመዋል የተባሉት ወንጀሎች እንደ ጦር ወንጀል ሊቆጠሩ የሚችሉ መሆናቸውን ጠቁመው እነዚህም የጅምላ ግድያዎች፣ የሰብአዊ መብት ጥሰቶችና ያስገድዶ መድፈር ወንጀሎች ናቸው ካሉ በኋላ የተባሉት ወንጀሎች መፈጸማቸውን ማጣራት እንዲችሉ አገዛዙ ለተባበሩት መንግስታት የሰብአዊ መብት ቢሮና ለሌሎች ነጻ አካሎች ፈቃድ መስጠት አለበት ብለዋል። በወንጀሎቹ ተሳትፈዋል በተባሉ አካላት ተፈጸሙ የተባሉ ወንጀሎችን መካድና ጣት መጠቋቆም ስላለ ግልጽና ነጻ የሆነ ምርመራ ማካሄድ አስፈላጊ መሆኑን በአጽንኦት አንስተዋል። ነጻና ገለልተኛ ምርመራ ካልተካሄደና ወንጀሉን የፈጸሙት አካሎችን ተጠያቂ ማድረግ ካልተቻለ ችግሩ ባልተረጋጋ መልኩ ለአመታት ሊቀጥል እንደሚችል ገልጸው መግለጫቸውንም ደምድመዋል። በትግራይ ካለው ሁኔታ ጋር ተያይዞ የትግራይ ግዚያዊ አስተዳደር የተባለው አካል ለዜና ተቋሞች በሰጠው መግለጫ የሻቢያ ወታደሮች በትግራይ ውስጥ አሁንም መኖራቸውን ገልጾ በአስቸኳይ እንዲወጡ መጠየቁን አስታውቋል። በሌላ ዜና ድንበር የለሽ ሐኪሞች የተባለው የሰብአዊ እርዳታ ድርጅት ማክሰኞ የካቲት 23 ቀን ባወጣው ዘገባ በትግራይ ጦርነት ከተጀመረ በነበረው የሶስት ወራት ጊዜ ውስጥ በ100,000 የሚቆጠሩ ዜጎች ከቤት ንብረታቸው መፈናቀላቸውንና በከፍተኛ ችግር ውስጥ መኖራቸውን ገልጿል። ተፈናቃዮቹ በምግብ አቅርቦትና በሌሎች አገልግሎት ከፍተኛ ችግር ያለባቸው መሆኑን ጠቁሞ በተለይ በሕክምና በኩል ችግሩ ከፍተኛ መሆኑን አሳውቋል። የሕክምና አገልግሎት በነበሩባቸው አብዛኛው የትግራይ አካባቢዎች ስራቸውን ያቋረጡ ሲሆኑ ተቋሙ በአዲግራት፣ በአድዋ፣ በአብያዲ፣ በአክሱም፣ በአድዋ፣ በዳንሻ፣ በህዋኔ፣ በሁመራ እንዲሁም በምዕራብ ትግራይ ሽሬና ሽራሮ አካባቢዎች አገልግሎት እየሰጠ መሆኑን በመግለጫው ጠቅሷል። በትግራይ ካለው ሁኔታ ጋር ተያይዞ ረቡዕ የካቲት 24 ቀን በትግራይ ከሚገኙ የእርዳታ ሰጪ ድርጅቶች መካከል አንደኛው ሶስት ማነታቸው ያልተገለጸ የወያኔ ወረዳ አስተዳዳሪዎችን የተቋሙ ሰራተኞች በማስመሰል በመኪና በድብቅ ለማስወጣት ሲሞክር በቁጥጥር ስር የተደረገ መሆኑ ታውቋል። በድብቅ ሊወጡ የነበሩ ግለሰቦች የተጨረበረ መስታወቂያ የተሰራላቸው እንደነበርም ተነግሯል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ከን ሲመጣ ጣላት ወዳጅ ይለያል። ፍሽታና ፈንጠዝያ ባለበት ሁሉም ወዳጅ ነው። ለባለ ነፍጥ የሚያረግደውም ብዙ ነው። ግን የላይላይ ወዳጅነት ክፉ ቀን ሲመጣ ፈንቶ አይቆይም። ወዳጅ የተባለው ላጥላጥ ማለት ብቻ ሳይሆን ወደ ጣላትነትም ይለወጣል። ከወዳጅ ወደ ጣላት ለመለወጥ ፈጣን ከሆኑት ውስጥ አንዷ አሜሪካናት በአገር ደረጃ ወዳጅ ያለቻትን ኢትዮጵያ ከመፍጥነት ብዙ ጊዜ ከርታለች። የኤርትራ ግንጠላ አለ አሜሪካ ድጋፍና ትብብር የሚሆን ነገር አልነበረም። ወያኔም ለስልጣን የበቃው እድሜ ለአሜሪካ ነው። ጥቅማን ጥቅማቸውን ማስቀደማቸው ያለና የምናውቀው ሲሆን ይህን ሀቅ የረሱት ናቸው ሁሌም ሰለባ ሆነው ሲጠቁ የምናያቸው። አሜሪካ ወዳጃችን ናት ያሉ ሁሌም በዘመነኞቹ ጥራዝነት ተቋንቋ ሰርፕራይዝ ይደረጋሉ። አሜሪካ ያማራውን ልዩ ኃይልና ሚሊሻ ባስቸኳይ ከትግራይ ይውጣ ከማለቷ ባሻገር ወያኔ የነጠቀውን ያማራ መሬት ትግራይ ብላ ዛሬ አጥብቃለች። በመነሻው ግን አሜሪካ ወያኔን ከርታ ነው ለጉድ ያጋለጠችው። የአሜሪካ ጸረ ኢትዮጵያ ፖለቲካ ዛሬ አልተጀመረም የቆየ ነው። ትላንት የተከበረው አድዋ በዓል ቅስሟን ከሰበራቸው ነጭ አገሮች አንዷ አሜሪካ ናት። ኢትዮጵያና አማራን አንድ ስላደረገችም አሜሪካ አማራን መጥላት የጀመረችው ከያኔው ነው ማለትም እንችላለን። የንዋይ ወንድማማቾችን መፈንቅለ መንግስት የታሪክ አጣማሚዎች የተሳሳስ ግርግር የሚሉትን ለማክሸፍ የረዳች አሜሪካ ናት። እነ ገርማሜ ንዋይን ኮሚኒስት በማለት እንግሊዝም ያጤውን መንግስት የደገፈች መስላ ኢትዮጵያን ለማፍረስና ለመበታተን ብዙ ሞክራለች። የነሌንጮና ዲማ እናት አባት ኢትዮጵያ የነጻነት ቀንዲል በመሆኗም ቀኝ ገዢ ፈረንጆች ሳራ አፍሪካኖች ከልብ ልባቸው ወደዋት ወዳጅ አድርገዋት አያውቁም ማለት እንችላለን። ሆኖም ቆይታለች። ኢትዮጵያ በህዝቧ ትግል ነጻነቷን ጠብቃ መቆየቷ የሚያኮራት ሲሆን በሌላ በኩል ደግሞ የቀኝ ገዢዎችን ጥላቻ እንዳመጣባት ግልጽ ነው። ኤርትራ ሻቢያ ባዕድ አገር ሆኛለሁ ባይ ስለሆነ ከኢትዮጵያ ምድር ውጣ መባሉ ሊገባን ቢችልም አማራውን ከሀገሩና ከመሬቱ ለቆ እነሱ ወደ ወሰኑለት ክልል እንዲገባ መጠየቃቸው አንድም ድንቁርናቸውን ሌላም ጥላቻቸውን አረጋግጧል። ዛሬ በአሜሪካ መሪነት ተሰይሞ ያለው 8 ዓመት የባራክ ኦባማ ምክትል ሆኖ የቆየ ሲሆን ኦባማ ደግሞ ወያኔ በነጻና ፍትሃዊ ምርጫ 100% ድምጽ አሸነፈ ያለ ቀላማጅ መሆኑን አረሳለም። ዛሬም የወያኔ ወዳጆች በአዲሱ ፕሬዝዳንት ዙሪያ አሉ። በውጭ ጉዳይ ሚኒስቴርና በጦር ሚኒስትሩ የነበረ ልዩነታቸው አልተወገደም። ወያኔን ገንዘብ አፍሶ ድጋፍ ለማኞችን ሎቢስቶችን አስተማርቶ አሜሪካ ከውድቀት እንዲያነነው በመማጠል ላይ መሆኑ ይታወቃል። ችግሩ ኮሎኔሉ ከወያኔ ባልተናነሰ አገራችንን ለአሜሪካ ሽጦ በስልጣን የተሰየመ መሆኑ ነው። የተወገደውን ፕሬዝዳንት ዶናልድ ትራምፕ በአባይ ግድብ ጉዳይ አስተራቂ ብሎ ኮሎኔሉ ሲቀበል ውሳኔው ለግብጽ መሆኑ ቢነገረውም አልቀበል ብሎ ነው። በፖለቲካው ሚዛን ረገድ አሜሪካ እስራኤልም ከግብጽ ጎን እንደሚቆሙ ለማወቅ የሚከብዳል ነበርም። ወለታት ወገኖች ግን ትራምፕ የግብጽን የሚስተር እቅድ አፋምልቶት ግልጽ ሲያደርግ ወረዱበት። አሜሪካ ስደግፈን አስበው ነበር ማለት ነው። ድንቅም ያገርን ወዳጅ ለይቶ ማወቅ። ዛሬ ለወያኔ ድጋፍ የተሰለፉትን ባዳን የኢትዮጵያ ወዳጆች አድርገው ሲወስዱ የቆዩ ጥቂቶች አይደሉም። ያገራችን የሰብአዊ መብት ተሟጋቾችን ከመደገፍ ፈንታ የባዕድ ጸረ ኢትዮጵያ ድርጅቶችን የሚደግፉትን እናውቃለን። የኮሎኔሉን የመጀመሪያ 7 አማካሪዎች ምርጫ የሰጠችው አሜሪካ ናት። በስልጣን ዙሪያ የአሜሪካ፣ የእንግሊዝ፣ የቻይና፣ የእስራኤል ወዘተ ቀጥረኞች ሲርመሰመሱም ይታያል። ራሱ ኮሎኔሉም ለአሜሪካ የጸጥታ ተቋም ሰልጥኖ ተቀጥሮ የሰራ ነው። ለማ መገርሳም መፈራቀት ሲጀምር ዋሽንግተን ጠርቶ አረፍ ያለው አሜሪካ ነው። ከተወሰነ ድጎማ ጋር ወደ ነፈሰው መወዝወዝና አገርን ራሷን መካድ ዛሬ ፈሊጥ በሆነበት ጠላት ወዳጅ ቢባል ተቃዋሚነን ባዮች ራሳቸው ለአሜሪካ ቢጎነበሱ እንብዛም አያስገርምም። በዘረኝነት ጉዞ ላይ መነሻም መድረሻም የጠፋቸው በስተው ከተገኙ አገር ለፍጅት መዳረጓ ሲያንስ ነው። በአሜሪካ ድጋፍ ተመስርተው ላገዛዙ አፈቀላጤ የሆኑት መገናኛ ብዙሃንም ትናንት ራሳቸውን የብሔራዊ ተስፋ ያሉ ዛሬ በግላጭና 100% የኮሎኔሉ ፍጹም አሽቃባጮች መሆናቸውም የሚያስገርም አይደለም። አንጎላቸው ረፍት ወስዶ አልመለስ ያለባቸው ጉዶች የሀፋን የባዕድ ርዕዮት ጭፍን ተከታይ አድርገው ሊያቀርቡ ቢጥሩ የነሱ ርዕዮት ከዋልድባ ወይ ሼክ ሁሴን የመጣ ይመስል የኢትዮጵያ ሕዝባዊ ዴሞክራሲ አገር በቀል መሆኑ አያጠራጥርም። ቻይናንም ሆነ ሩሲያን በጭፍን ባለመከተራችን አገራችንን ለባዕድ አሳልፈን ሳንሰጥ ቆይተናል። ወዳጅ መስለው የእጅ መስጠት ምክርና በማርለው ሰው ሊያውጡ የሞከሩትንም ቻይና ተባሉ ደቡብ የመን ወዘተ አልተቀበላቸውም። በአንጻሩ ወዳጅ ያልናቸው የፍልስጤም አማጽያን ድርጅቶች እስከ መጨረሻው አብረውን ቆመዋል። ወዳጅ ጠላት እንለይ፣ ከገዛ አገራችን ውጡ የሚለን አሜሪካ ጠላታችን እንጂ ወዳጃችን አይደለም። ሆኖም አያውቅም። አገራችን ትግላችን በንቃትና በጽናት ይቀጥል። ድል ለኢትዮጵያ ሕዝብና ለኢሃፓ ትግል። ዘረኞችና ባንዳዎች ሁሉ በትግላችን ይውደሙ። Oh, የአሜሪካ ተዛዝ ወይስ የህዝባችን ውሳኔ? ጆሮ ያለው ይስማ፣ አይን ያለው ይይ። አገራችን ዳግም ለቅርጫ ቀርባለችና ከዚህ ቀደም ምዕራባውያን በተለይም የአሜሪካ መንግስት የኢትዮጵያን ህዝብ የለውጥ ምኞት አፈር እንዳበላው ሁሉ ዛሬም በከሃዲዎችና ባንዳዎች ተጠቅሞ የመሰረታዊ ለውጥ እድላችንን ሊያለባይ ተነስተዋል። ጆሮ ያለው ይስማ ነውና አገራችን እንደገና በጨቋኞች መገዛቷን እንዲቀጥል ከቶም ልንፈቅደው ልናደርገው የሚገባ አይደለምና ወደ ኋላ እንመልከት ብለን ታሪክን ስንቃኝ የኢትዮጵያ ህዝብ የጣሊያንን ወራሪ ጦር ሊቋቋም ሲነሳ ምዕራባውያን በጦርና ጋሻ የሞሶሎኒን ዘመናዊ ተብየ ኃይል ለመጋፈር ተነሳ ብለው ሲሳለቁ እንደነበር አንረሳም። የኢትዮጵያ አርበኞች ያጼውን አገዛዝ አንፈልግም ሪፐብሊክ እንመሰርታለን ወዘተ ብለው ሲነሱም እንግሊዝ አጼውን በጉልበት በራሳቸው ላይ አምጥቶ እንደጫነና የጥቁር አንበሳ ታጋዮችንም እንዳፈነና እንዳፋፈነ እነ በላይ ዘለቀንም እንደፈቀለ እነ ደጃዝማች ታከለ ወልደ ሐዋርያትንም እንዳስገለለ የሚታወቅ ነው። የዛሬው ትውልድ ይህን ሁሉ ማወቅ መማር አለበት። የአጼውን ስርዓት አሜሪካ ደግፎና አቅፎ አቆይቶታል። በ1953 ዓመተ ምህረት እነ መንግስቱና ገርማ ሜንዋይ ጨቋኙን ስርዓት ሊፈነቅሉ ሲነሱ ይህን ሙከራ በማክሸፍ አሜሪካ ግንባር ቀደም ሚና ነበራት። የኢትዮጵያ ተማሪዎች እንቅስቃሴን በሀገር ውስጥም በውጭም ለማደናቀፍ አሜሪካ የተቻላትን ሁሉ አድርጋለች። ይህ ታሪክ ነው፣ ሀቅ ነው። የደርግ አገዛዝን የሶቪየት ህብረት አጋርና ኮሚኒስት በሚልም አሜሪካ በአንድ በኩል ለእግድ የማይመች አገር ወዳድ ነው ብላ ኢህአፓን እያስጠቃች፣ በሌላ ዘርፍ ደግሞ ከእንግሊዝ ስዊድንና ኖርዌይ በተለይ ከገንጣዮችና ቀጥረኞች በማበር ኢትዮጵያን እንደ አገር አጥቅታለች። በረሃቡ ሽፋን ወያኔን ያስታጠቀችው አሜሪካ ናት። ልገንጠል ባዩን ኦነግን ሲረዱና ሲደግፉ የነበሩት እንግሊዞችና ጀርመኖች ናቸው። ሩሲያ ለደርግ እርዳታ እንድታቆም አድርገው ለወያኔ ሁኔታውን ያመቻቸው አሜሪካ ናት። ፈረንሳይና ጣሊያን ለወያኔና ለሻዕቢያ የማይመች ሽግግር አማራጭ ሲያቀርቡ አይሆንም ባይ አሜሪካ ነበረች። አሜሪካ ዋናው ፍላጎቷ የኢትዮጵያ አይሁድ የተባሉትን ቤተ እስራኤሎች ማውጣት ነበርና በአገራችን ላይ ለሚመጣው አደጋ ደንታ አልነበራትም። በሱዳን በኩል ኦፕሬሽን ሞሰስ በተባለው ከተባበሯት ወያኔዎች ጋር መተቃቀፉ ደስታዋ ነበር። ይህን በተመለከተ በአማርኛ ተተርጉሞ ያለውን ኦፕሬሽን ሰለሞን የሚለውን መጽሐፍ ያነባል። ዜጎችን ሸጠው የከበሩ ዛሬም አሉ። ዛሬም ዜጎችን ለባዕድ ሊሸጡ እየተራወጡ ናቸው። የመንግስቱ ኃይለማርያም ውድቀት እየተቃረበና ግልጽ እየሆነ ሲመጣም ኢህአፓ ከቋራ እያስተላለፈ በነበረው በፍኖተ ዴሞክራሲ ሬዲዮ ህዝብን አደጋ መጥቷል ብሎ አስጠነቀቀ። የወያኔና የገንጣዮች እንዲሁም የባዕዳንን ሴራ በሰፊው አጋልጦ ህዝብ ነቅቶ እንዲጠብቅ እንዲደራጅ በጎበዝ አለቃዎቹም ዙሪያ በገጠር ለትግል እንዲሰባሰብ ጥሪ አደረገ። ይህን ጥሪ ያደመጡ ወጣቶችና ተማሪዎች ወያኔ አዲስ አበባ ሲገባ በተቃውሞ ሲሰለፉና ሲሰዉ፣ ክህደት ልምድ ያሉ ምሁሮች ደግሞ ከመለስ ጋር ተቃቀፉ። ጊዜ ይሰጣቸው ወዘተ በሚል የማደንዘዣ መርዣቸውን ረጩ። ጆሮ ያለው ይስማ፣ ህሊና ያለው ያስታውስ። በእንግሊዝ አገር በለንደን ከተማ በተካሄደው የሽግግር ጉባኤ ተብዬ ላይ የታሪካዊ ኢትዮጵያን ዕጣ አንድ አሜሪካዊ ኮህን ተብዬ ባለስልጣን ብጣቂ ወረቀት ጽፎ መወሰኑ ዘለዓለማዊ ምጸታችን ነው። ኮህን ወይም አሜሪካ የዚያን ጊዜ ዋና ጭንቀታቸው ቤተ እስራኤሎቹን ማውጣት ነበርና፣ ለዚህም ኮህን በቡሽ ተሸልሞበታል ኋላ ስለ ኢትዮጵያ የነገ ሁኔታ ጉዳያቸው አልነበረም። በዚህ ጉባኤ ተብዬ ለይስሙላ ወይም ራሱ የኦነጉ ዋና መሪ እንዳለው በግድግዳ ዝንብነት ወይም በአጃቢነት ኦነግ ቢገኝም ኮህን ከወያኔና ሻዕቢያ ተመካክሮ የወሰነው ወያኔ አዲስ አበባ ይግባ ይቆጣጠር፣ ሻዕቢያ አስመራን ይያዝ ይገንጥል የሚል ነበር። አሜሪካ የኢትዮጵያን መገነጣጠል መቼም አትደግፍም ቢሉ የነበሩ በዚያው መርዷቸውን አግኝተዋል። ዛሬም በአገራችን ላይ አሜሪካ መርገም ልታወርድ ተነስተታለች። ወያኔን ደግፋና ክፋለ ስልጣን ካበቃች በኋላ አሜሪካ የመለስ አገዛዝ እንዳይነካ ያደረገችው ትግልና በተለይም የኢሃፓን ጸረ ወያኔ ትግል በአፍሪካ ቀንድና በምስራቅ አፍሪካ ለማደናቀፍ ያደረገችው ጥረት ቀላል አልነበረም። አሜሪካ ኃይሏን ተጠቅማ ድጋፍ ባትሰጣቸው ኖሮ ወያኔም ለስልጣን ሻቢያም ለግንጸላ አይደርሱም ነበር። ያንንም ነገር ተበላሽቷል ብሎ የሀባቲ ጮህሰሚ ጠፍቶ ለሰዎቹ ጊዜ ንስጥ በሚል ስንቶቹ ሲለፈፉና ወያኔን ሲደግፉ የታዘብነው ነው። ቀውጢ ቀን ሲመጣም ከወያኔ ተጣላን ያሉት ወያኔዎች ሊታረቁ ኮሚቴ ማቋቋማቸውም ሊዘነጋ አይደለም። የአደባባይ ንትርክ መሰል አቋማቸው ለየዋሆች የተቃኘ ነው። ወያኔዎች ዘረኞች ናቸውና ለውጡ የሚያጠቃቸው እስከመሰላቸው ድረስ መተባበራቸው አይቀሬ ነው። ዘር ከልጓም ይጠቅሳል ማለቱ ቢቀፍም ለጉዶች ይሰራል። ጸረ ወያኔንም ባዎቹን በየዩኒቨርሲቲ ወሽቆ አስተማሪዎች አሜሪካና እንግሊዝ ናቸው። ለቀጣይ ክህደት እያዘጋጇቸው መሆኑ ምስጢር አይደለም። ለጥቆም የኤርትራ የግንጠላ ሂደት በካሃዲው መለስ ድጋፍ ሊጠናቀቅ ሲጥር የአፍሪካ አገር ተወካዮችን በተባበሩት መንግስታት ጫና አድርጎ አስፈራርቶ ግንጠላውን ደግፎ ያለው በቅድሚያ አሜሪካ ነው። ሰንቶስ ተወርቶ ያበቃል። በ1997 ምርጫ ወያኔን ከውድቀት ያዳነው አሜሪካ ነው ቀጥረኞቹን በመጠቀም። እንግሊዝም በአቅሟ ሚና ነበራት። ባዳኖቹ ብቻቸውን አልነበሩም። ዋናውን ስራ የሰሩት አገር በቀል ካህዲዎችና ባንዳዎች ነበሩ። በ1997 ምርጫ ጊዜ የህዝብን ወሳኝ ትግል የቀበሩት ተቃዋሚ ነን ያሉት መሪዎች ነበሩ። ታሪካዊ አንደምታና ሚዛን ይኖረው የነበረውን የሙት ከተማ አድማ ከአሜሪካ ኤምባሲ ተጠሪ ቪኪ ሃደልስተን ጋር አብረው ካከሸፉት ካህዲዎች አንዱ ለአዲስ ጸረ ህዝብ ተልእኮ ወደ አሜሪካ ተልእኮ ገብቷል። ያን ወሳኝ ትግል አክሽፈው ከወያኔ ጋር ሊደራደሩ የተሰለፉት የባዕድ ቅጥረኞች የህዝብን የለውጥ ዕድልና ተስፋ ገድለዋል። በዚያው አፍራውና አጠፋን ብለው መሰወር ሲገባቸው ዛሬም አለን ብለው እንደገና የህዝብን የለውጥ ትግል ለማክሸፍ የባዕዳን ቅጥረኛ ሆነው መወራጨቱን ተያይዘውታል። ለዛሬው የተሰጣቸው ተልእኮ ደግሞ የህዝብ ትግል ከተፋፋመ በግብጽ፣ በቱኒዚያ፣ በየመን ወዘተ ደረጃ የህዝብ ትግል ተቀጠለ ወያኔ ይፈጃልና ሌላ መፍትሄ እንፈልግን እንዲሰብኩ ነው። በዚህም መሰረት አብዮት መሰረታዊና ስር ነቀል ለውጥ ብሎ መነሳቱ አገርን ይጎዳል። ይልቅስ ከወያኔ አገር ወዳዶች እንተባበር፣ ለሚቀጥለው ምርጫ እንዘጋጅ ብለው ቀሌታም አድርባይነትን እንዲለፍቁ ታዘው ይህንኑ እያቀረሹ ናቸው። አብዮት አገር ይጎዳል፣ መሰረታዊ ለውጥ አገር ይጎዳል ብሎ ከመለፈፍ ሌላ ምን ደረጃ ታፋሪነትና ቦከንነትና ክህደትስ ይጠበቃል? ዛሬ በባዕዳን የተወጠነልንን ሴራ የባዕድ ቅጥረኞችን በሞላ በጋራ አሰልፎ በወያኔ ግምጫማ ስር የሚደፋ ነው። መለስ ኖረ አልኖረ የወያኔ አዛዦች እሺ ካሉ ከመለስ ተጣሉ እንጂ ከወያኔነት ያልራቁት የቀድሞ ተብዬ ወያኔዎችን በካሃዲ ባንዳዎች አጅቦ የስልጣን ተጋሪ ለማድረግ እየተሞከረ ነው። ሞኝ በህልሙ ቅቤ ባይጠጣ ብንል አይፈረድብንም። አገዛዙ በቀድሞ መልክ ሊገዛ በማይችልበት ሁኔታ ገብቷል። ህዝብም እምቢኝ አሻፈረኝ ማለቱን ግልጽ እያደረገ ነው። ይህ ገዢ ነን ባዩን ቡድን ቢያስጨንቀውም ቡድኑን ለመከላከል ባሉባልታዎችና ሌላም ያለውን ቀጣይ አድርገውና ለውጥን ማለትም ስር ነቀል ለውጥን መሻት ጥፋትና እልቂትን ማቀንቀን ብለው የሚለፈፉ መኖራቸው ደግሞ ምን ያህል ህዝብና አገርን ክደው ለልክስክስ ቀም የተሰለፉ መኖራቸውን የሚያሳይ ነው። የመለስ አገዛዝ ባብዮትና ስር ነቀል ለውጥ መወገድ ያለበት ከዚህ ሌላ ይህንን ኮሶ ማስወገጃ መንገድ ባለመኖሩ ነው። ስር ነቀል ለውጥ ያፋጃል ብሎ መጮክ ለትዝብት ይዳርጋል። አብዮት ወይስ መሰረታዊ ለውጥ ብለን ብንነሳ ወያኔ ይፈጀናል ብሎ መራድም ለውርደት ይዳርጋል። ወያኔ ለተባለው መርገም መድኃኒቱ ስር ነቀል ለውጥ ብቻ መሆኑ ግልጽ ነው። ይህ ደግሞ መስዋዕትነትን መጠየቁ መታወቅ ያለበትም ነው። ከታገልን ወያኔ ይገለናል። ከወዲሁ እጅ እንስጥ ሰበካ ትናንት የህዝብ ለውጥ አምጫድማ አክሻፊዎች አቋም ነው። ይሀባ የህዝብን አቋም አስቀድቦ በመገኘቱና ለክህደት ስብስብ ተገዢ ባለመሆኑ ራሱን ይጎዳል ይነጠላል ለሚለው ያለው መልስ ከህዝብ ጎን እስከተሰለፈ ድረስ ከባዕድ ሎሌዎች መነጠሉ የሚያሳስበው አይደለም የሚል ነው። የባዕድ ቅጥረኞች ዛሬ ጥንብ እንዳየጆፍ ያሞራት ይሰባሰቡ እየታዩ ናቸው። ዳግም አገርን ህዝብን ሊክዱ አደርባይነታቸውን ህልው ሊያደርጉ ዜጎች ነቅተው በመገኘት ሴራቸውን ሊያወግዙ ይገባቸዋል። የባዕድ ሴራ ይሳካል ብለው አገርን ሊጎዱ የተነሱትን ማሳፈር የዜግነት ግዴታችን ነው። ኢትዮጵያዊ ናቸው ተብለው ሊጠቁ የተነሱትንም እነ ኢህአፓንም መደገፍ አለብን። የዘረኞቹንም ሴራ ማክሸፍ ያስፈልጋል። ለአገርና ለህዝብ መቆም እንጂ ለባዕድ መስገድና ለባርነት ራስን መዳረግ ኢትዮጵያዊነት አይደለም። ህዝባችን መሰረታዊ ለውጥን በወያኔ መወገድን የዘረኞችን መውደምን ይፈልጋል። አሜሪካና ባዕዳን ባንዳዎችና ከሃዲዎች ደግሞ ወያኔን ጠግነው የወያኔ አገዛዝ እነሱን አቅፎ እንዲቀጥል ይፈልጋሉ። አመረን ከታገልን የአሜሪካም ሆነ የከሃዲዎች ፍላጎት ሳይሆን የህዝብ ምኞት የሚሳካ ይሆናል። ኢህአፓ ባለው አቅሙ ይህ ሀቅ እውን እንዲሆን ይታገላል። ህዝብ ኃያል ነው። ክህደት አሳፋሪ ነው። ድል ለኢትዮጵያ ህዝብ። ሆያለ ሆያለ ያለ አገሬ አገሬ ናለ ኦብሎ ኦበሶም ሶማ ያገር ሰው ድምፁን አሰማ ኦብሎ ከተነሳ ያስፈራ ጥቁር አንበሳ ሆያለ ሆያለ ያለ አገሬ አገሬ ናለ
Africa Madina አንቺ ፍቅር አምባ
አይሆንልሽም በዜማ የታጀበ በሰላማዊ ሰልፍ የተገለጠ ታላቅ የወጣቱ መልእክት ነው። የኢትዮጵያ ወጣት ተስፋውን አጥቷል፣ ትዕግስቱን ጨርሷል፣ የአብይን ማንነት ተገንዝቧል። በግድያው ያልተረዳው በመፈናቀሉ ያልገባው በዘርጭፍጨፋው ያላወቀው በድብቅ ተደራጅቶ ሊያፍነው መዘጋጀቱን ያልተገነዘበውም ቢሆን አሁን አውቆታል። ሁሉም ተራውን እየጠበቀ እንደሆነ ገብቶታል። በአንድ አገር ሁለት መንግስት እንዳለ አውቆታል። የጋራ ድልን በጊዮርጊስ በምኒልክ ሐውልት ስርና በሌላ ስፍራ ያብይን ካኔቴራ ለብሶ ሁለት የአድዋ ድል ሲከበር ተረድቶታል። ፊቱንም በእንጦጦ ፓርክ በምኒልክ ቤተ መንግሥት የስም ለውጥ እንዲኖር ለማድረግ በፓርክ ሥራ ሲጠመድ ያልነቃ ውሎ አድሮ እንደሚገባው ለጊዜ ተትቶ ነበር። የዛሬውን ዐይነት ዐይን ያወጣ የወራሪነት ስሜት አክባሪነት እንደሚከሰት በመገንዘብ ነበር። ወጣቱ የዐይነቱ ተንኰል ከገባው ቈይቶአል። ላልገባውም ድምፁን ከፍ አድርጎ ሲያስገነዝብ ነበር። ቢመችሽም ባይመችሽም ሸገር ፊንፊኔ አይሆንልሽም። ይህ የወጣቱ ቃል በማኅበረሰብ ውስጥ የሚስተጋባ ነው። አዲስ አበባ ስሟን ለውጣ ፊንፊኔ እንድትባል የሚፈልግ የለም። አዲስ አበባን ድምፅ ለማሳጣት እነ እስክንድርን ማሰር ነውረኛነት ነው። የአዲስ አበባ ነዋሪ ያልሆነ ሰው ስለ አዲስ አበባ ለመወሰን አስቀድሞ የዘርና የክልል ካባውን አውልቆ ጤነኛ ዜጋና ታማኝ ኢትዮጵያዊ ለመሆን የሚያበቃው በሁሉም የሚታመንበት ሕገ መንግሥት ሊኖረው ይገባል። ኢትዮጵያን የሚበታትን አጀንዳ አንግቦ ስለ አድዋ ድል ክብር ማውሳት አይችልም። በድል አድራጊነት የተመዘገበውን ሰንደቅ ዓላማ ጠልቶ አድዋን ማክበር ቀልድ ነው። ዘረኛ ፋሽዝምን ሲያከብር እንጂ ሲያወግዝ አይታወቅምና። ኢትዮጵያዊ የሆንክ አገርህን ማትረፍ የምትፈልግ አስቀድመህ በዘር አስተሳሰብ ከተደራጁ የሕዝብና የሀገር ጠላቶች ራስህን አግለል። ኋላ ለሚደርሰው ሁሉ አላወቅኩም ነበር ማለት አይሰራም። ከዚህ ወዲያ ሊያሳውቅ የሚችል ነገር የለም። አብይ በድል በዓል ላይ ያልተገኘው ምኒልክንና የአድዋ ድል በማይፈልጉ የኦሮሞ ዘረኛ አክራሪዎች የታጀበ በመሆኑ ነው። ስለዚህም በደስታ እየተፍነከነከ ሊያከብረው አይችልም። አሁንም እነ ጃዋር እጅ አላቸው። አካላቸው እንጂ የተገደበው አስተሳሰባቸው በአብይም በቀሩት ጀሌዎች በኩልም እየተከበረ ያለ ነው። በመሆኑም አብይ ያሻግረኛል ብለህ የምትንገላጀች ካለህ የወጣቱን መልእክት ደጋግመህ አድምጠው። ቢመችሽም ባይመችሽም ሸገር ፊንፊኔ አይሆንልሽም። ቢመችሽም ባይመችሽም ራያ ትግሬ አይሆንልሽም። ቢመችሽም ባይመችሽም ጎንደር የትግሬ አይሆንልሽም። ቢመችሽም ባይመችሽም ሸዋ ተከፍሎ አይቀርልሽም። ወጣቱ ሲናገር ይናገራል። ቀልድ ፌዝ ቧልት አይደለም። እውነተኛ ስሜቱን ነው የሚገልጸው። በእውነተኛ ስሜት ተነሳስቶ በመስቀል አደባባይ ተሰልፎ ኮሎኔሉን በመደገፍ ሕይወቱን ገብሯል። ሳይውል ሳያድር ጀግናዬ ያለው መሪ አሳልፎ ላዘጋጃቸው ቄሮዎች ሰለባ አድርጎታል። ወጣቱ ብቻ ሳይሆን አምነው የተከዱ በርካታ ሰዎች አሉ። ከነዚህ መሃል ሰላም የወረደ መስሏቸው ኑሯቸውን ትተው ወደ ሀገር የገቡ የፖለቲካ ጦረተኞች የሚገኙባቸዋል። ወጣቱ ይህን ሁሉ የተረዳ ነው። አንዳንድ ከውጭ የገቡ ጦረተኞች በወጣቱ ላይ በማፌዝ ዛሬም አማካሪ በሉን እያሉ ናቸው። በሰው አገር መታወቂያ እየኖሩ ስለ አገር ፖለቲካ ሚስጥር አዋቂዎች በተግባር የታዩት በኮሎኔሉ አገዛዝ ውስጥ ብቻ ነው። እነ ጃዋር ቡድናቸውን አዘው ያን ሁሉ አማራ ባሩሲና በሻሸመኔ በሌሎችም ስፍራዎች ሲያስጨፈጭፉ የአሜሪካ ፓስፖርት በኪሳቸው አስቀምጠው ነው። በአገር ፖለቲካ ውስጥ እጃቸውን እንዲያስገቡ በማድረግ ጥፋተኛው ማን እንደሆነ የታወቀ ነው። ይህንንም ወጣቱ ያውቃል። የኢትዮጵያ ወጣት የአዲስ አበባ ወጣት ያንድ ዘር ውጤት አይደለም። የኢትዮጵያ ኦሮሞ ወጣት ከሌሎች ወንድሞቹ ጋር ሲሰለፍ ሌላ ባንዲራ አላስፈለገውም። የተለየ ታሪክና ባንዲራ ያስፈልጋቸው ኮሎኔሉና የቄሮ ጀሌዎቹ ናቸው። ስለዚህ መዝሙሩ ትክክል ነው። ቢመችሽም ባይመችሽም ሸገር ፊንፊኔ አይሆንልሽም። ድል ለኢትዮጵያ።
የሱር መናፈሪያ የፍቅር መጀመሪያ ወልቼ ያደግኩብሽ ብዙ ብዙ ያየሁብሽ አዲስ አበባ አዲስ አበባ
ኢትዮጵያን ረጅም ታሪክ ስንቃኘው ብዙውን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ እየገቡ አገራችንን ሲጎዱ ከርመዋል። ዛሬም የቆመ ያባራ ጉዳይ አይደለም። የሰሞኑ የሄርማን ኮሄን የአዞምባ ለዚሁ ጸያፍ ድርጊታቸው አይነታ መረጃ ነው። የድሮውን ብንተው እንኳ ማለትም የቱርኩን፣ የደርቡሹን፣ የጣሊያንን፣ የግብጽን፣ የእንግሊዝን ወዘተ ከአጼ ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኖአቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ በአገራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ታሴው ተወዳጅቶ ኢትዮጵያን በመዳፉ ስር ካደረገ በኋላም አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዘም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎርስ ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ አገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደን ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የጠበቀ በመሆኑ ዘመናዊ ቀኝ ገዢዎቹን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጅ አዙር ቀኝ አገዛዝ ሰለባ በመሆኗና ባህላችንን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ሰረ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፍርጃ ልታወድም ካገዛዙ ጋር መሰለፏ ምስጢር አይደለም። የነ መንግስቱን ዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በጥቅሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ በአጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘንበሉና የሶሻሊስትን ሰፈር መምረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የድርቅ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ህልውና ጉዳይዋ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ ሁለት ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነ ደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረድታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢህአፓ ሰራዊት የብተና ሴራ ከተካሄደም በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ኢህአፓ ብተናውን ተቋቁሞ ተመልሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ በደግፈም ሻቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በእለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወያኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሀርማን ኮሆን ዛሬ ተመልሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞምባ ሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙ ይልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ፣ አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔ ሲደግፉ እንግሊዝኛ ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን በሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከመቶ ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስጥር በኦክስፋምና በእንግሊዝ ሌሎችም ተረድቶ ከ12 ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቅጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያው ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን እርዳታለች። እነ ኮሆንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለስልጣኖችን በሚመለከት ኦፕሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንቀስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻጠሩ ሲሆን አሜሪካም ፈርጣጩና ቡከኑን መንግስቱ አግባብታ የአገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግሬ አውጪኝ ብሏል። የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝንብነት እንዲገኝ ከተደረገ በኋላ እነ ኢሊያቅ ግን እንዳይገኙ ወያኔና ሻቢያ ያቀረቡትን ሐሳብ ደግፎ የሀገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባ ያዙ ብሎ ፈቃድ ሰጪ የሆነው ኮሆን ነበር። ይኸው ኮሆን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ አገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብየውንም ወደ ደቡብ ሱዳን አማጽያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮሆን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮሆን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖል ሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይህ ተረስቶ ነው ዛሬ ኮሆን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳርዳር የሚባለው? እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምፅ ሬዲዮ ወደ አገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የጠቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያን ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንደቀረበ ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ፣ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምጽም ተባባሪዎቹ ሆነው በአገራችን ላይ ይዘምታሉ። ኢህአፓ ግን በጥረቱና በአባላቱ ቆራት ተጋድሎ የራሱ ሬዲዮ ፍኖተ ዲሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነኮሆንና አሜሪካ ለዋሽንግተን የሚበጅ አስመሳች ግግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይሄው ሀቅ አንቋቸውም የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጥረታችን ከአሜሪካ ህዝብ ጋር አይደለም። የዘንድሮ የፖለቲካ መሐይሞች ሂስና ትችት ወይም ተቃውሞ ገዢዎችን እየተመለከተ ህዝብን በጥላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሟችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዲሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ መስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንንም ሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስታቸው ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የሀገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስታቸው ለወያኔ ሙሉ ውድቀት እንታገል። የሀገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ልናወድመው ቆርጠን ትግላችንን እናፋፍም። ድል ለኢትዮጵያ ሕዝብ የጋራ ጸረ ወያኔ ትግል።
አያነች አምላኩ ፈጣሪው ፈረንጅ ታሪክ ሆነና ታዛሪ ፈራጅ የወንዝህ ልጅ ሆኖ ያገርህ ተበቃ ተጠየቅ ይልሃል አታውቅ እንደሆነ ያሬድ ዋይዜማ ሲል ዘመረ ዘፈነ ጾመ ድጓ ማን ነው ድጓሳ ማን ነው አባትየው ማን ነው ማነው ልጅየው ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን ሰረገላ ብርሃን የሚባል ሰው ነበር የወጃም ምድር ጉድ የሐበሻ ታምር አያነች አምላኩ አልሰማህም እንዴ ያገር ሐርበኛ ዘምቶ ከውጋዴ ሲወጋው መሞቱን ታንኩን በጎራዴ እሰት ይህ አይደለም አለመሰልጠን ወይ በድንቁርና ህይወት ማባከን እንደመሰከረ ያ ቴዎድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ
Thank you.